dhimaataatti qophii afaan Oromoo dabarsuu asirratti raawwata. Qophii boriitiin walitti deebina. Nagaatti bulaa. Amma sagantaa afaan Amaaraatu itti fufa.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ህዳር 14 2013 ዓ.ም ተመረጥ ዝግጅታችን አሁን ጀመረ። የጠቅላይ ሚኒስትሩ የ72 ሰዓት ማስጠንቀቂያና ምላሾች ዘከባለን።
ይሄ የ72 ሰዓታት ዴድላይን ይሄ ለመጀመሪያ ጊዜ አይደለም። ባለፈውም ለዚህ ተብሎ ነበር። እኔ እስከሚገባ ድረስ ይሄ በጭራሽ መሰረት ያለውና በእውነታ ላይ መሬት ላይ ባለው እውነታ ላይ የተመሰረተ አይደለም።
ይሄ ጥሩ እርምጃ ነው። ጥንቃቄ የተሞላበት በተለይ ለምስኪኑ ሁሉ ግን ተጠቂ ለሚሆነው ጉዳተኛ ለሚሆነው ህዝብ በዚህ ወቅት መቀደም ስለሚኖረው ህዝብ ትልቅ ኃላፊነት የተሰማው ውሳኔ ነው የሰጡት ብዬ ነው የማስበው።
ቀደም ብሎ የሰማችኋቸው የትግራይ ህዝብ ደህንነትና ፍትህን በተመለከተ በዋሽንግተን ዲሲ የዲፕሎማሲና የአድቮኬሲ ስራ የሚሰራ ድርጅት ስራ አስፈጻሚ ኮሚቴ አባል አቶ የማነ ሐለፎም ሲሆኑ ተከትሎ የሰማችሁት ደግሞ በዋሽንግተን ዲሲ በኢትዮጵያ የተለያዩ ጉዳዮች ላይ በአንቂነት የሚሳተፉትን አቶ ከባዱ ሙልቀንበላቸው ነው። ባብይ ርዕስ ዘገባ እናስደምጣችኋለን። 9 የሚሆኑ የሲቪል ማህበራትና ከጾታ ጋር የሚሰሩ ግብረሰናይ ተቋማት በፌደራል መንግስትና በትግራይ ክልል ገዢ ፓርቲ ህወሓት መካከል እየተካሄደ ያለው ጦርነት እንዲቆም ጠየቁ። በመከላከያ ሰራዊት ቁጥጥር ስር በሚገኙት የአላማጣ ከተማና ዙሪያ የገጠር ቀበሌዎች ጊዜያዊ አስተዳደር ተቋቁሟል ተብሏል። ለዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.uenews.com @uenamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤናስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅታዬ ነኝ። በኢትዮጵያ የትግራይ ክልል ከጦርነቱ ሸሽተው በሺዎች የተቆጠሩ ሰዎች ወደ ሱዳን እየተሰደዱ በሚገኙበት በአሁኑ ወቅት በክልሉ ያሉ 2.3 ሚሊዮን ህጻናት አጣዳፊ ሰብአዊ እርዳታ የሚያስፈልጋቸው መሆኑን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታውቋል። የድርጅቱ ዋና ዳይሬክተር ሄንሪ ታፎር በዚህ ጉዳይ ዙሪያ የሰጡትን መግለጫ ስመኝሽ የቆየ ታቀርባለች።
በወሩ መጀመሪያ ላይ በኢትዮጵያ ትግራይ ክልል ውስጥ የተቀሰቀሰውን ውጊያ ተከትሎ ወደ 30 ሺህ የሚጠጉ ሰዎች ወደ ጎረቤት ሀገር ሱዳን ተሰደዋል። በተባበሩት መንግስታት የህፃናት መርጃ ድርጅት ግምት መሰረት ከነዚህ በስደተኛ ካምፖች ውስጥ ተመዝግበው ከሚገኙት መካከል 12000 የሚሆኑት ህፃናት ሲሆኑ አንዳንዶቹ ያለምንም ወላጅ ወይም ዘመድ ብቻቸውን የተሰደዱ ናቸው። በመንግስታት ድርጅቱ ዋና ጸሐፊ የሆኑት ሄንሪ ታፎር እንደተናገሩት በትግራይ ክልል ውስጥ እንቅስቃሴ በመገደቡና የመገናኛ መንገዶች በመቋረጣቸው ሰብአዊ እርዳታ የሚያስፈልጋቸው ወደ 2.3 ሚሊዮን የሚጠጉ ህጻናትን መድረስ እንዳልተቻለ ተናግረዋል።
ያለ ሁኔታ ለህፃናት እጅግ መጥፎ ነው። ለመኖር አስፈላጊ የሆኑትን የጤና የተመጣጠነ ምግብ ውሃና የጽዳት መቆጣጠሪያ የመሳሰሉ እርዳታዎችን በአስቸኳይ ለማድረስ ከአጋሮቻችን ጋር በመሆን እየሰራን ነው።
በመጪዎቹ ቀናትና ሳምንታት ተጨማሪ 200 ሺህ ሰዎች ወደ ሱዳን ሊሰደዱ ይችላሉ ተብሎ በሚጠበቅበት በአሁኑ ሰዓት እያደገ የሚመጣውን ፍላጎት ለማስተናገድ ተጨማሪ እርዳታ እንደሚያስፈልግም ፎር ጨምረው ገልጸዋል። ያለው ሁኔታ በዚህ መልኩ ሳይካረር በፊትም ቢያንስ ወደ 54000 የሚጠጉ ህጻናት በክልል ውስጥ የሚገኙ የስደተኛ ጣቢያዎች ይኖሩ እንደነበር የገለጹት ፎር ከነዚህ ውስጥ 36000 የሚሆኑት በተፈጥሮ አደጋዎችና የትጥቅ ትግሎች ምክንያት በሀገር ውስጥ የተፈናቀሉ መሆናቸውንም አስረድተዋል። ፎር አክለው በግጭት ውስጥ ያሉ ሁሉም አካላት ሰብአዊ እርዳታ ሰጪዎች ለሁሉም የተጎዱ ሰዎች ፈጣንና ዘላቂ እርዳታ ለማድረስ እንዲችሉ ህጻናቱ ከማንኛውም አደጋ የተጠበቁ እንዲሆኑና ህዝብ በሚበዛባቸው ቦታዎችና እንደ ትምህርት ቤት የጤና ጣቢያና የውሃ አገልግሎት የመሳሰሉ መገልገያ ተቋማት ላይ የፈንጂ ጥቃቶችን እንዳያደርሱ ጥሪ አቅርበዋል።
ስመኝሽ ለዘገባው አመሰግናለሁ። ህገ መንግስታዊ ስርዓት በኃይል በመናድና አገር ለማፍረስ ከመያሴሩ ወገኖች ጋር እየሰሩ ናቸው በማለት በክልሉ መንግስት በቁጥጥር ስር ከዋሉ 20 የወላይታ ዞን አመራሮች ውስጥ የ13 ተጠርጣሪዎች ምርመራ ተቋርጧል። አቶ ዳጋቶ ኩምቤን ጨምሮ በሌሎች 7 ተጠርጣሪዎች ላይ ደግሞ ክስ የተመሰረተ መሆኑን ጠበቃቸው አቶ ተመስገን ዋጅራ ለአሜሪካ ድምጽ ገልጸዋል። የፌደራል ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ዘላለም መንግስቴ የወላይታ አመራሮች ከህወሓት ቀጥታ ተልእኮ የተሰጣቸው ይንቀሳቀሱ ነበር ሲሉ ዛሬ ለኢትዮጵያ ቴሌቪዥን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
ህገ መንግስታዊ ስርዓት በኃይል ለመናድና አገር ለማፍረስ ከሚሰሩ ቡድኖች ጋር አሲሪዋል በማለት የደቡብ ክልል መንግስት አስሯቸው ከነበሩ 20 ተጠርጣሪዎች ውስጥ አብዛኛዎቹ በነጻ መለቀቃቸው ተገልጧል። የወላይታ ዞን አስተዳደር የነበሩ አቶ ዳጋቶ ኩምቤን ጨምሮ በሌሎች 7 ተጠርጣሪዎች ላይ ደግሞ የፌደራል ከፍተኛ ፍርድ ቤት ክስ እንደመሰረተባቸው ጠበቃቸው አቶ ተመስገን ዋጅራ ለአሜሪካ ድምጽ ሬዲዮ ተናግሯል።
ከ20ዎቹ ውስጥ በምርመራ ማስረጃ አላገኘንም ብለው የ13 ሰው መዝገብ እንደዘጋ ነው አቃቤ ሕግ በችሎት የገለጸው። በ7ቱ ላይ ፋይል ከፍቻለሁ ናቸው።
በምን ጉዳይ ነው የተከሰሱት?
ህገ መንግስታዊ ስርዓት በኃይል ማፍረስ የሚል ነገር ነው እንግዲህ እየተነገረን። ክሱ ስላልደረሰን በእርግጥ ይሄ ነው የሚለው ነገር ማወቅ አልቻልንም።
ዛሬ ክስ ተመሰረተባቸው ከተባሉ ውስጥ የወላይታ ዞን አስተዳዳሪ የነበሩ አቶ ዳጋቶ ኩምቤ፣ ምክትላቸው አቶ ጎበዘ ጎዳና፣ የዞኑ የብልጽግና ፓርቲ ጽህፈት ቤት ኃላፊ የነበሩት አቶ ጥበቡ ዮሐንስና ወይዘሮ ፀሐይ ገብረ ሚካኤል እንደሚገኙበትም ጠበቃቸው አቶ ተመስገን ገልጠዋል። 13 ተጠርጣሪዎች በነጻ የተሰናበቱበትን ምክንያት ለችሎቱ ተገልጧል ብለዋል።
የ13ቱን ማስረጃ ስላልተገኘ ነው። ሌሎቹ ላይ እንግዲህ ማስረጃ አግኝቻለሁ፣ ክስ መስርቻለሁ ነው ያለው።
የፌዴራል ፖሊስ ኮሚሽነር ምክትል ኮሚሽነር ጀኔራል ዘላለም መንግስቴ ዛሬ በብሔራዊ ቴሌቪዥን ጣቢያ በቀጥታ ውይይት ላይ ተጋብዞ እንዳሉት የወላይታ አመራሮች ከህወሓት ተልእኮ የተሰጣቸው ይንቀሳቀሱ ነበር።
ዞኑ የክልልነት ጥያቄ ጠይቋል። እንደ ማንኛውም ጥያቄ እየታየ ባለበት ከዚህ ውጭ ባፈነገጠ መንገድ የስልክ ግንኙነቶቹ ባሻገር በአካል በተለያየ ሽፋን ወደ ቦታውም እየሄዱ ከዛም ወደ ቦታው ሰው እየመጣ በኃይል ክልልነት ጥያቄዎችን ለማወጅ እንቅስቃሴዎች የነበሩበትና በቁጥጥር ስር ውለው ምርመራቸው ተጣርቶ በፍርድ ቤት ሁኔታ ላይ ነው። ከዚህ ጀርባ ያለምንም ማጋነን በቀጥታ በእቅድ የሚመራ ፕሮግራም እንደነበረ ማስረጃዎቻችን ያመላክታል።
ባለፉት 2 ዓመታት በደቡብ ክልል በተነሱ ሁከት ውስጥም እጃቸው እንደነበር ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከልዑል አልጋ ወራሹ መሐመድ ቢን ሳልማን እና ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ጋር ለመወያየት ትናንትና በሚስጥር ወደ ሳውዲ አረቢያ ተጉዘው እንደነበረ የእስራኤል የዜና ማሰራጫዎች ዘገቡ። ከጠቅላይ ሚኒስትሩ ጋር የእስራኤል የብሔራዊ ደህንነት ድርጅት የሞሳድ ዋና ኃላፊ ዮሲ ኮሆንን ጨምሮ ሌሎች መጓዛቸውን የገለጹት ዘገባዎቹ የበረራ ክትትል መረጃዎችን ዋቢ አድርገው አንዲት የግል ጀት ከቴላቪቭ ተነስታ ሳውዲ አረቢያ ኒዮም ከተማ ማረፏንና ከዚያም ከሰዓታት በኋላ መመለሷን ገልጸዋል። በጉዳዩ ላይ ከጠቅላይ ሚኒስትር ኔታንያሁ ጽህፈት ቤት የተሰጠ አስተያየት የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም ሚኒስትር ፖምፔዮ ኒዮም ከተማ ላይ ከሳውዲ ልዑል አልጋውራሽ መሐመድ ቢን ሳልማን ጋር መገናኘታቸውን አስመልክቶ ትናንት እሁድ ባወጣው መግለጫ ላይ የእስራኤል ጠቅላይ ሚኒስትር ኔታንያሁን አላነሳም። የውጭ ጉዳይ ሚኒስቴር ተቀዳሚ ምክትል ቃል አቀባይ ኬል ብራውን የሳውዲው አልጋውራሽና ሚኒስትር ፖምፔዮ ኢራን በክልሉ የምታሳየውን የጉልበተኝነት ባህሪ ለመገዳደር የሰላጤው ሀገሮች በአንድነት መቆም እንዳለባቸው፣ ለየመኑ ግጭትም የፖለቲካ መፍትሄ ማግኘት አስፈላጊ መሆኑን በተመለከተ ተወያይተዋል ብለዋል። የዩናይትድ ስቴትስ ተመራጩ ፕሬዚደንት ጆ ባይደን በነገው ዕለት ማክሰኞ የመጀመሪያዎቹን የካቢኔያቸውን አባላት ይሰይማሉ ተብሎ ይጠበቃል። ከመካከላቸው አንዱ የቀድሞ ምክትል የውጭ ጉዳይ ሚኒስትር የነበሩት አንቶኒ ብሊንከን የውጭ ጉዳይ ሚኒስትራቸው እንዲሆኑ የመረጧቸው መሆኑ እየተነገረ ነው። አንቶኒ ብሊንከን ጆ ባይደን በፕሬዝደንት ባራክ ኦባማ አስተዳደር ዘመን ምክትል ፕሬዝደንት በነበሩበት ጊዜ በከፍተኛ የብሔራዊ ጸጥታ ኃላፊነት በቅርበት አብረዋቸው የሰሩ ናቸው። የውጭ ጉዳይ ሚኒስትራቸው ሊያደርጓቸው መሆኑን ትናንት ማታ በርካታ የዜና ማሰራጫዎች ዘግበውታል። ተመራጩ ፕሬዝደንት መሆናቸው የታወጀላቸው ጆ ባይደን ዩናይትድ ስቴትስን ፕሬዝደንት ዶናልድ ትራምፕ እንድትወጣ ወዳደረጉባቸው በርካታ ዓለም አቀፍ ህብረቶች ተመልሳ እንድትገባ ለማድረግ ዝግጁ መሆናቸው ይስተዋላል። የ58 ዓመቱ አንቶኒ ብሊንከን ለ20 ዓመታት በዩናይትድ ስቴትስ የውጭ ጉዳዮች የውሳኔ ሰጪነት ቦታ የሰሩ አንጋፋ ሰው ሲሆኑ በበርካታ የዜና ማሰራጫዎች እንደተገለጸውም ከጆ ባይደን ጋር ዩናይትድ ስቴትስ በዓለም አቀፍ ጉዳዮች ወደ መሪነት ሚናዋ መመለስ እንዳለባት ይስማሙበታል። ዶናልድ ትራምፕ ቅድሚያ ለአሜሪካ፣ አሜሪካ ፈርስት የሚለው መርሃቸው ዩናይትድ ስቴትስን የረጅም ጊዜ አጋሮቿ ከሆኑ ሀገሮች ጋር እንዳቃቃረ ይታወቃል። ጆ ባይደን በአውሮፓውያን ጥር 20 ቃለ መሐላ ፈጽመው ስልጣን ሲረከቡ በጥቂት ቀናት ውስጥ የትራምፕ ፖሊሲን ቀልብሰው የፓሪሱ የአየር ንብረት ስምምነትን እንድትቀላቀል ከዓለም የጤና ድርጅትም እንዳትወጣ ያደርጋሉ ተብሏል። የብሪታንያ የመድኃኒት ኩባንያ አስትራዜኔካ በሰራው የኮቪድ-19 መከላከያ ክትባት ሙከራ ከፍተኛ ውጤት ማየቱን ዛሬ አስታወቀ። ብሪታንያና ብራዚል ውስጥ ክትባቱን ለሙከራ በወሰዱት ባንዳቸውን በጎ ፈቃደኞች ላይ ከባድ ህመም የሚሆን ሆስፒታል የገባ እንደሌለ ነው የገለጸው። የሙከራ ክትባቱ በሁለት ጊዜ ተሰጥቶ የመጀመሪያው 90 ከመቶ ሁለተኛው 70 ከመቶ ውጤት ማሳየቱን ኩባንያው አስታውቋል። ተጨማሪ ጥናትና ግምገማ ይካሄድበታልም ብሏል። ክትባቱ በማደግ ላይ ላሉ ሀገሮች ተደራሽ እንዲሆን የዓለም የጤና ድርጅት በአጣዳፊ ሁኔታ ጥቅም ላይ የሚውሉ ክትባቶች መዝገብ ውስጥ እንዲያስገባልን እንጠይቃለን ሲልም አስታውቋል ድርጅቱ። ቀደም ብሎ የዩናይትድ ስቴትስ ሞደርና እና ፋይዘር ኩባንያዎች የሙከራ ክትባቶቻቸው ከፍተኛ ውጤት ማግኘታቸውን እንደተናገሩ የሚዘነጋ አይደለም። ይህ በዚህ እንዳለ ሀገሮች የኮቪድ-19 ክትባቶችን የሚያከፋፍሉባቸውን እቅዶች እያሰናዱ ሲሆን ጀርመንና ዩናይትድ ስቴትስ የተወሰኑ የህብረተሰብ ክፍሎችን በሚቀጥለው ወር መክተብ ሊጀምሩ እየተዘጋጁ ናቸው። የጀርመን የጤና ሚኒስትር ሃንስ ስፓን ትናንት እሁድ ለጋዜጠኞች በሰጡት ቃል ይሄ የአውሮፓ አመት ከማብቃቱ በፊት አንዱ ክትባት ስራ ላይ እንዲውል ፈቃድ ያገኛል ብለን ተስፋ ማድረግ ምክንያታዊ ነው ብለዋል። አንዴ ፈቃዱ ከተገኘ ወዲያውኑ መስጠት ይጀመራል ነው ያሉት። ዩናይትድ ስቴትስም አንዳንዶቹን የህብረተሰብ ክፍሎች እንደ አውሮፓውያን አቆጣጠር ታህሳስ 12 ማለትም የፌደራሉ መንግስት የምግብና የመድኃኒት አስተዳደር FDA የፋይዘርን ክትባት የፈቃድ ማመልከቻ ከሚመለከትበት ዕለት ከሁለት ቀን በኋላ ነው የሚሆነው። ዩናይትድ ስቴትስ ውስጥ በቀዳሚነት ክትባቱ ከሚሰጣቸው መካከል ለኮቪድ-19 አብዝተው የተጋለጡ የጤና ሰራተኞች እንደሚገኙባቸው ተጠቁሟል። ይህ በዚህ እንዳለ ባሳለፍነው ሳምንት መጨረሻ የG20 አባል ሀገሮች መሪዎች ጉባኤ ላይ የባለጸጎቹ ሀገሮች መሪዎች የኮቪድ-19 ክትባት ለድሆችና ተጋላጭ ለሆኑ ማህበረሰቦች እንደሚደርስ ለማረጋገጥ ቃል ገብተዋል። በሌላ በኩል የፊታችን ሐሙስ ዩናይትድ ስቴትስ ውስጥ ለሚከበረውና አያሌ አሜሪካውያን ከየቤተሰቦቻቸው ጋር ለማዋል የሚጓዙበት የምስጋና ቀን በዓል ቤተሰቦች በየቤታቸው ሆነው እንዲያሳልፉት የጤና ባለስልጣናትና ሰራተኞች እየተማጸኑ ናቸው። ለጉዟችሁ ስትነሱ በምርመራ ከቫይረሱ ነጻ መሆናችሁ ሊያዝናናችሁ አይገባም። በጉዟችሁ ላይ ለቫይረሱ ተጋልጣችሁ ለበዓሉ የምትሄዱበት ቦታ ለሌሎች ልታስተላልፉ ትችላላችሁና ሲሉ አስጠንቅቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅት ታየን
ለዜናዎቹ እናመሰግናለን። የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የሰኞ ህዳር 14 2013 ዓመተ ምህረት ዝግጅታችንን ነው።
ጦርነት አንዳችም ጥቅም የለውም። አንድ ቀን አንድ ደቂቃ በዋልኩ ቁጥር ውድመት ነው የሚያስከትለው። ይህ መሆኑ ምንም ያለ ጥርጥር ነው የምናገረው። የትግራይ ህዝብም ከልምዱም ጭምር ያውቀዋል። ማሳጠር የሚችለው እዛም ጦር ያለ አይደለም፣ እዚህ ከኋላ ያለንም አይደለንም። የበለጠ የሚያሳጥረው ራሱ ህዝቡ ነው።
መጀመሪያ በሆይ ሆይታ ላይ እና በበለው በለው ላይ ይጀመርና ነገር ግን መጨረሻ ላይ ይሄ ነገር እውነታው ከአንድ አገር ከፍተኛ የህዝብ ድጋፍ ካለው የጦር ኃይል ጋር ተዋግቶ ማሸነፍ እንደማይቻል ያውቃሉ። ይሄንን
እንደ ቀደም ተከተላቸው ብርጋደር ጀነራል አሰፋ አፈሮምና ብርጋደር ጀነራል መስፍን ኃይሌን ነው። በሰሞነኛው ወቅታዊ የኢትዮጵያ ጉዳይ በትግራይ በኢትዮጵያ የመከላከያ ሰራዊትና በህወሓት በሚመራው የክልሉ ኃይል መካከል በመካሄድ ላይ ባለው ውጊያ ዙሪያ ወታደራዊ ትንታኔና አስተያየቶች ሰጥተውናል። በውጊያው ከሁለቱም ወገን ጋር በቀጥታ ተሳታፊነት የሌላቸው 3ቱ አንጋፋ የጦር መኮንኖች በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ። ጠብቋቸው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com @vnews.com የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አስተያየቶቻችሁን አካፍሉን። ጥያቄም ካላችሁ በተመረጡና በጨዋ ቋንቋ በተገለጹ የጽሑፍ መልእክቶች አስተያየቶቻችሁን አድርሱን። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። ይህንን መልእክት ካለፉት 7ና 8 ወራት ጀምሮ እየነገርናችሁ ነው። ይህንን መልእክት እንደገና ለማስታወስ የተገደድኩትም ባለፈው አርብና ቀዳሜ እንዲህ የቴክኒክ ችግር አጋጥሞን በፕሮግራማችን ላይ መዘበራረቆች ተሰምተው ነበር። ይቅርታን ጠይቃችኋለን። እንዲህ ያሉ ስህተቶች እንዳይደገሙ ጠንክረን በመስራት ፕሮግራሞቻችንን ወደ እናንተ ለማድረስ ጥረታችንን እንቀጥላለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። ኢትዮጵያ መከላከያ ኃይል በሶስት ምዕራፎች ከፍሎ የጀመረውን ዘመቻ ወደ ማጠናቀቁ መሆኑን በመጥቀስ የህወሓት መሪዎች እጃቸውን እንዲሰጡ የሚያሳስብ መልእክት ጠቅላይ ሚኒስትር አብይ አህመድ ትላንት አውጥተዋል። የህወሓት መሪዎች ግን መልእክቱን እያጣጣሉት ነው። በሌላ በኩል ደግሞ የጠቅላይ ሚኒስትሩን ማሳሰቢያ የሚኮንኑና የሚደግፉ በየበኩላቸው ዩናይትድ ስቴትስ ውስጥ የሚኖሩ ትውልደ ኢትዮጵያ ሁኔታዎችን ዓለም አቀፉ ማህበረሰብ እንዲገነዘብ ለማድረግ እንጥራለን እያሉ በመንቀሳቀስ ላይ ናቸው። ዝርዝሩን ሰለሞን አባተ ያቀርባል።
ትግራይ ክልል ውስጥ የጀመርነው ህግን የማስከበር እርምጃ ሁለተኛ ምዕራፍ ተጠናቋል ብሎ ይጀምራል የጠቅላይ ሚኒስትሩ መልእክት። ባለፉት ሁለት ምዕራፎች ሰራዊቱ ፈጽሞታል ያሉትን ተግባርና የህወሓት መሪዎች አድርሰዋቸዋል ያሏቸውን በዝርዝር ያሰፈረው የጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ሶስተኛውና የመጨረሻው ያሉት ምዕራፍ በመቀሌ የሚካሄድና የህወሓትን መሪዎች ለህግ የማቅረብ ከፍተኛ ጥበብ፣ ጥንቃቄና ትዕግስትን የሚጠይቅ መሆኑን አመልክተዋል። ህወሓት መቀሌ ከተማ ውስጥ የሃይማኖት ተቋማትን፣ ሆቴሎችን፣ የመንግስት ተቋማትን፣ የህዝብ መኖሪያ መንደሮችን፣ ትምህርት ቤቶችን፣ ቅርሳ ቅርሶችንና መካነ መቃብሮችን ሳይቀር እንደ ምሽግ ተጠቅሞባቸዋል ይላል የጠቅላይ ሚኒስትሩ የጽሑፍ መልእክት። የመቀሌ ከተማ ነዋሪዎች ከሰራዊቱ ጎን እንዲቆሙ ጠቅላይ ሚኒስትሩ ጠይቀው ለጥቂት ስግብግብ ጁንታዎች ሲባል አንድም ሰው መሞት፣ አንዲትም ንብረት መውደም የለበትም ብለዋል። የትግራይ ልዩ ኃይልና ሚሊሻ አባላትም እጃቸውን እንዲሰጡ አሳስበዋል። የጁንታው አባላት ይላሉ ጠቅላይ ሚኒስትሩ በመቀጠል የጥፋት ጉዟችሁ ጀንበሯ እየጠለቀች መሆኑን አምናችሁ ከማትወጡበት ቅርቃር ውስጥ መግባታችሁን ተገንዝባችሁ በቀጣይ 72 ሰዓታት ውስጥ እጃችሁን በሰላም እንድትሰጡ እንጠይቃችኋለን። ይህንን ጥሪ የመጨረሻ ብለውታል ጠቅላይ ሚኒስትር አብይ አህመድ። ቀያቸውን ጥለው ወደ ተለያዩ አካባቢዎች የሸሹትን ለመመለስ፣ የተፈናቀሉትን ለማቋቋም፣ መሰረተ ልማቶችን ለመጠገን፣ በተቆጣጠሯቸው አካባቢዎችም ሰው ወደ መደበኛ ሕይወቱ እንዲመለስ ዝግጅት ማድረጋቸውን አመልክተው ኢትዮጵያውያን ከጎናቸው እንዲቆሙ ጠይቀዋል። በሌላ በኩል ግን ዛሬ በትግራይ ቴሌቪዥን ቀርበው የተናገሩት የክልሉና የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል የጠቅላይ ሚኒስትሩን መልእክት ማለቂያ የሌለው የ72 ሰዓታት ማስጠንቀቂያ ብለውታል። የተራዘመውም በጽናት ስለመከተናቸው ነው። ፍላጎታቸው በተሰጡት ሰዓታት ማለቅ እንዳይችል ያደረገው ጽኑ መከታችን ነው። የኛ ፍላጎት የጊዜ ማጠርና መርዘም ሳይሆን ሙሉ ድል ማድረግ ነው ብለዋል። በትናንትናው ዕለት በሶስት ግንባሮች ለየት ያሉ ያሏቸው ክንዋኔዎች መፈጸማቸውን ተናግረው የውጊያ አቅማችን ከቀን ወደ ቀን መልክ እየያዘ መምጣቱን ያሳየን ነበር ብለዋል ዶክተር ደብረጽዮን። ይህ በእንዲህ እንዳለ የሂውማን ራይትስ ዋች አፍሪካ ቀንድ ዳይሬክተር ለቲሻ ቤደር ትናንት ባወጡት ትዊት ጥቅስ የትግራይ ዋና ከተማ ነዋሪዎች ራሳቸውን የማያወጡ ከሆነ በከባድ መሳሪያ እንደሚደበደቡ የኢትዮጵያ ወታደራዊ ቃል አቀባይ ዝተዋል። አንድን ሙሉ ከተማ እንደ ወታደራዊ ኢላማ መውሰድ ህገወጥ ብቻ ሳይሆን ጅምላ ቅጣት እንደ መፈጸም ይቆጠራል የጥቅስ መጨረሻ ሲሉ አስፍረዋል። ለቤደር ትዊት አጭር ምላሽ ያሰፈሩት የዩናይትድ ስቴትስ የቀድሞ የብሔራዊ ጸጥታ አማካሪ ሱዛን ራይስ ደግሞ ጥቅስ በሌላ ቃላት የጦር ወንጀል ነው የጥቅስ መጨረሻ ብለዋል። ይህ የሁለቱ ምልልስ ትዊተር ላይ ሰፊ የግራና ቀኝ ንግግሮችና ንትርኮችን ቀስቅሷል። ሁለቱንም አነጋግረን በሌላ ዘገባ ለመመለስ እንጥራለን። ይህ በእንዲህ እንዳለ ግን የዩናይትድ ስቴትስ ነዋሪ የሆኑ ትውልደ ኢትዮጵያ አክቲቪስቶች በሁለቱም ወገን ሆነው አስተያየቶቻቸውን እየሰጡና እንቅስቃሴዎችን እያደረጉ ነው። በቅድሚያ የአቶ የማነን ሐሳብ ላሰማችሁ።
የማነ አለፎም እባላለሁ። እዚህ ሜሪላንድ ዩናይትድ ስቴትስ ውስጥ ነው የምኖረው። አንድ ከፖለቲካና ከሃይማኖት ነጻ የሆነ ድርጅት አለን። ትግራይ ህዝብ ደህንነትና ፍትህ በተመለከተ የዲፕሎማሲ አድቮኬሲ ስራ የሚሰራ ድርጅት ነው። በስራ አስፈጻሚነት የምሰራ ሰው ነኝ። ይሄ የ72 ሰዓታት ዴድላይን ይሄ ለመጀመሪያ ጊዜ አይደለም። ባለፈውም እንደዚህ ተብሎ ነበር። እኔ እስከሚገባኝ ድረስ ይሄ በጭራሽ መሰረት ያለውና በእውነታ ላይ መሬት ላይ ባለው እውነታ ላይ የተመሰረተ አይደለም። ስለዚህ ሲጀመር ይሄ አብይ አህመድ በትግራይ ህዝብ ላይ አውጆት ያለው ጦርነት የተወሰኑ ግለሰቦች ወይም ደግሞ እሳቸው እንደሚሉት ወንጀለኞች የመያዝ አጀንዳ ያለው ሳይሆን የትግራይ ህዝብን የመውረር የማንበርከክና የመደምሰስ የትግራይን ህዝብ አንገት ለማስደፋት የሚደረግ ከውጭ ኃይሎች ከውጭ አገራትን ጭምር ኤርትራ መንግስት በሙሉ አቅም የሚሳተፍበትና የውጭ ኃይል እንደና ዩናይትድ አረብ ኤምሬትስ ድሮን ተጠቅመው 3-4 የአማራ ክልል ደግሞ አጠቃላይ ኃይሉ ከ3-4 ግንባር እየተደረገ ያለው የትግራይ ህዝብ እንደ ህዝብ የማጥፋት ባህሉን፣ ታሪኩን፣ ቋንቋውን፣ እሴቶቹንና አስተሳሰቦቹን እንደ ህዝብ ለማጥፋት እየተደረገ ያለ ወረራ ነው ብለን ነው እኛ የምናስበው። ስለዚህ ይሄ ተቀባይነት የለውም። የትግራይ ህዝብ እስከ መጨረሻ ድረስ ይፋለማል፣ ይዋጋል። ምክንያቱም ይሄ የህልውና ጉዳይ ነው። ይሄ ዘር የማጥላት ጄኖሳይድ ሊባል የሚችል አይነት ከፍተኛ አደገኛ የሆነ ኃላፊነት የጎደለው ስራ ነው። ጠቅላይ ሚኒስትር አሁን እንኳን የጠቅላይ ሚኒስትር ብዬ ልጥራውን በጣም ይከብደኛል። አብይ አህመድ እየፈጸመ ያለው ወንጀል እጅግ በጣም ተቀባይነት የሌለው የአገር ክህደት እየፈጸመ ያለ ሰው ነው። ስለዚህ እኛ ይሄ በጭራሽ ትርጉም የምንሰጠው ነገር አይደለም። ይልቁንም የትግራይ ህዝብ በየግንባሩ እያሸነፈ እንዳለ ነው የምናውቀው። በመጨረሻም የትግራይ ህዝብ አሸንፎ እንደሚወጣ እኔ ቅንጣት ጥርጥር የለኝም።
አቶ የማነ የጠቀሷቸው የውጭ ኃይሎች ጦርነት ውስጥ ስለመኖራቸው ቪኦኤ ለጊዜው የተጨበጠ ማስረጃ የለውም። በሌላ በኩል ደግሞ አቶ ከባዱ የኢትዮጵያን መንግስት አቋምና እርምጃ ይደግፋሉ።
ከባዱ ሙሉቀን በላቸው እባላለሁ። እዚህ ዋሽንግተን ዲሲ አካባቢ ቨርጂኒያ የምኖር ኢትዮጵያዊ አሜሪካዊ ነኝ። በተቻለ መጠን የአገሬን ጉዳይ እየተከታተልኩ ትክክለኛውን ነገር እዚህ አሜሪካ ላሉ ባለስልጣናት ለማሳወቅ እና እንዲሁም ለፍትህ እና ለነጻነት የሚደረጉ ትግሎችን ለመርዳት ያቅሜን እጥራለሁ። ይሄ ጥሩ እርምጃ ነው፣ ጥንቃቄ የተሞላበት በተለይ ለምስኪኑ ሁልጊዜም ተጠቂ ለሚሆነው ጉዳተኛ ለሚሆነው ህዝብ በዚህ ወቅት መቀሌ ውስጥ ለሚኖረው ህዝብ ትልቅ ኃላፊነት የተሰማው ውሳኔ ነው የሰጡት ብዬ ነው የማስበው። እና ከአንድም ሁለት ጊዜ ነው ይሄ 72 ሰዓት ማሳሰቢያ የተሰጠው። በዚህ አጋጣሚ ተጠቅመው ንጹሐን ዜጎች ራሳቸው የማይጎዱበትን መንገድ መፈለግ ሲችሉ ቦታውን እየለቀቁ እንዲወጡ፣ ሳይችሉ ግን በየቤታቸው እንዲቀመጡ ነው የተጠየቀው። ይሄ ነች እንግዲህ ኃላፊነት የተሞላው ውሳኔ ነው ብዬ የማስበው። እንደው በዚሁ አጋጣሚ የግሌን ደግሞ ለቲፒኤልኤፍ ወይም ለህወሓት መሪዎች የግሌን መልእክት ማስተላለፍ ብችል፣ አንዳንድ ጊዜ እንኳን እነሱ የያዙት መጥፎ ዓላማ የተሳሳተ ዓላማ ይቅርና ትክክለኛ ዓላማ የያዙ ሰዎችም እንኳን ዓላማቸውን ወደፊት ለማስኬድ ሁልጊዜ በጦርነት ሁልጊዜ በመሳሪያ ላይሆን ይችላል። በዓለማችን ላይ ትላልቅ ለውጦች በሰላማዊ መንገድ ተገኝተዋል። ይህን ሳውዝ አፍሪካ ኔልሰን ማንዴላን ታሪክ ማይቻል አጓጉል ጀብደኝነት ግደለሽነት ለህዝብ ደንተኝነት ይዘው ሰላማዊ ህዝብን ከሚያስጨርሱ ታሪካዊ ጠባሳም ደግሞ ከሚጥሉ ሀገራችን ውስጥ እንደዚህ አይነት ልቅት እንዲካሄድ አድርገው እጃቸውን ሰጥተው እስር ቤት ውስጥ ሆነው አላማቸው ማስተላለፍ ወይም መቀጠል የሚችሉበት መንገድ እንደ አማራጭ ቢያዩት እንኳን አትሊስት የመጨረሻ ትንሽዋን ሰባይ የተከተለ ውሳኔ ወሰኑ ማለት ነው። እና ይህንን እንደው እንደ ኢትዮጵያዊ ምንም አይነት ሀገሬ ውስጥ በታሪክ ጥቁር ጠባሳ ተጥሎ እንዳያልፍ ለማድረግ የግል የሚያስጨንቀኝ ነገር ስለሆነ ይህንን መልእክት ለማስተላለፍ ለነሱ ፈልጋለሁ።
ጠቅላይ ሚኒስትሩ የሰጡት የሰባ ሁለት ሰዓታት የጊዜ ገደብ የሚጠናቀቀው ነገ ሲሆን ውጊያው እንደቀጠለ መሆኑ ይሰማል። ሁለቱም ወገኖች በተቃራኒው ጦርና ይዞታዎች ላይ ጉዳት ማድረሳቸውን እየተናገሩ ነው።
ሰለሞን አባተን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። 9 የሚሆኑ የሲቪል ማህበራትና ከጾታ ጋር የሚሰሩ ግብረሰናይ ተቋማት በፌደራል መንግስትና በትግራይ ክልል ገዢ ፓርቲ ህወሓት መካከል እየተካሄደ ያለው ጦርነት እንዲቆም ጠየቁ። ተቋማቱ በትግራይ ክልል ከ100,000 በላይ ስደተኞች እንደሚገኙ፣ ከ1,000,000 በላይ የሚሆነው የክልሉ ህዝብ በሴፍቲኔት ተጠቃሚ እንደሆነና ከ600,000 በላይ የሚሆነው ህዝብ ደግሞ የምግብ እርዳታ ተጠቃሚ መሆኑን በመግለጽ ጦርነቱ ተጨማሪ ችግር ያመጣል በሚል ስጋታቸውን አጋርተዋል። የትግራይ ህዝብ በተለይም ሴቶችና ህጻናት ላይ አስከፊ የሆነ አደጋ የደቀነ ጦርነት በመሆኑ ጦርነቱ በዚሁ የማይገታ ከሆነ የሚፈጠረው ሰብአዊ ቀውስ ከፍተኛ መሆኑን በመግለጽም አሳስበዋል። በጥሪው ላይ ተሳታፊ ከሆኑት ተቋማት ውስጥ የኢትዮጵያ ሰብአዊ መብት ድርጅት ዳይሬክተር አቶ መስዑድ ገበየሁና የሴታዊት አስተባባሪ ዶክተር ስህን ተፈራን ያነጋገረችው ኤደን ገረመው ተከታዩን ዘገባ አሰናድታለች።
ከተጀመረ 3ኛ ሳምንቱ ሊዝ የአንድ ቀን እድሜ የቀረው በኢትዮጵያ የፌዴራላዊ መንግስትና በትግራይ ክልል ገዢ ፓርቲ ህወሓት መካከል እየተካሄደ ያለው ግጭት በማህበረሰብ ሰላምና ሁለንተናዊ ደህንነት ላይ የሚያስከትለውን ችግር በመገንዘብ ግጭቱ በቶሎ የሚቆምበት መንገድ እንዲፈለግና እንዲሁም በግጭት ወቅት ሊጠበቁ የሚገቡ የምግብ፣ የመድኃኒት አቅርቦት፣ የመገናኛና የትራንስፖርት አማራጮች እንዲመቻቹ ኬር ኢትዮጵያ፣ የአፍሪካ ሴት ምሁራን ፎረም በኢትዮጵያ፣ የቤተሰብ አገልግሎት ማህበር፣ ኒው ሚሊኒየም የተስፋና ልማት ድርጅት፣ የኢትዮጵያ የሴቶች ማህበራት ንቅናቄ ፓክት ኢትዮጵያ፣ ሮሂ ውዱ የአርብቶ አደር ሴቶች ልማትና ሴታዊት የተሰኙ 9 ተቋማት በአንድነት ጠይቀዋል። ከተቋማቱ መካከል አንዱ የሆነው የኢትዮጵያ የሰብአዊ መብት ድርጅቶች ዳይሬክተር የሆኑት አቶ መስዑድ ገበየሁ ጥሪውን ማድረግ ያስፈለገበት ምክንያት እንዲህ ያስረዳሉ።
እኛ በቅርብ ያወጣነው መግለጫ በተለይ በሰሜን ኢትዮጵያ በህወሓትና በፌዴራል መንግስት መካከል የተፈጠረው ግጭት በጦር መሳሪያ የታገዘ የኃይል እርምጃ መሆኑ ወይም ወደ ጦርነት ማምራቱ በሰዓቱ በተከሰተ ጊዜ በተለይ መግለጫ ላይ አብዛኛዎቹ ከሴቶች መብት ላይ ትኩረት አድርገው የሚሰሩ በሰብአዊ መብትም እንደዚሁ ሀገር በቀልም ዓለም አቀፍ ተቋማትም ያሉበት ስብስብ ሆኖ ለሰብአዊ መብት ጥሰት ተጋላጭ ይሆናሉ የሚባሉ የማህበረሰብ ክፍሎች ላይ ደግሞ ጉዳቱ እጅግ በጣም የከፋ እንደሚሆን ስለሚገመት ይህም ብዙ ጊዜም በነበሩ በተለያዩ አካባቢ ባሉ ግጭቶች ልምዱን ስላለ እንደ አይነት የማይመለስም ጉዳትም የሚያደርሱ እንደመሆናቸው መጠን በዚህ ሂደት ውስጥ ተሳትፎ ያላቸው እንግዲህ የፌዴራል መንግስት እና የትግራይ ክልል መንግስት ጉዳዩን በመነጋገር መፍታት የሚችሉ ከሆነ በዛ መልክ እንዲፈቱ፣ ከዛ ውጭ ግን ወደ ሀይልና ወደ መሳሰሉት እርምጃ የሚቸግ ጉዳዩ በዛ መልክ የማይፈታ ከሆነ ብዙ የሰብአዊ ክራይሲስ ይፈጥራል።
በተመሳሳይ የዚህ ጥሪ አካል ከሆኑት ተቋማት መካከል አንዱ የሆነው የሴታዊት የሴቶች ንቅናቄ መስራችና አስተባባሪ ዶክተር ስህን ተፈራም ተቋማቸው በኢትዮጵያ ሴቶች ማህበራት ንቅናቄ በኩል በቀረበለት ጥሪ መሰረት ተሳታፊ መሆኑን ገልጸው በትግራይ ክልል ያለው ግጭት በዋናነት ሴቶችና ህጻናትን ተጎጂ እንደሚያደርግ በማስታወስ መሰረታዊ የሰብአዊ ድጋፍ ለማድረግ የሚያስችል ሁኔታ በግጭቱ ተዋናዮች በኩል እንዲመቻች ጥሪ አቅርበዋል።
እንግዲህ በኛ ወንደርነት በኔዋ ማስተባበር ነው የተጻፈው እና አጋር ድርጅቶች አብዛኞቻችን የሰብአዊ መብትና የሴቶችና ህጻናት መብት ላይ የሚሰሩ ድርጅቶች ናቸው። ይህ ኔትወርክ አባላትን ነው የጠየቀው። አንብቡና ከተስማማችሁበት ፈርሙ ብለው ኮሜንቶች ልከን በኮሜንቶቻችን መሰረት አስተካክሎ ነው የፈረመው። ዋናው ነገር ምንም አይነት ግጭት የእርስ በርስ ጦርነት ልንለው እንችላለን በዋናነት የሚጎዳው ሴቶችን ነው። ሴቶች ብዙ በጦርነት ባይሳተፉም መጀመሪያ ተጎጂዎች ሴቶችና ህጻናቶቻቸው ናቸው እና ይሄ እንደሚያሳስበን በመናገር ነው። ዋናው ነገር ጾታን እንዳይጎዱ አሁን በዚህ በትንሽ ቀናት ራሱ ብዙ ዜጎቻቸው ወደ ሱዳን እየተሰደዱ እንደሆነ አይተናል እና በተቻለ መጠን መደረግ ያለበት ነገር ከሁለቱም በኩል ንጹሐንን የመጠበቅ ነገር ነው። በተቻለ መጠን ሲቪሊያን በማይጎዱበት መንገድ ከጠር ከዚህ የባሰ መቃረን ሳይመጣ ለህዝብ ከዚህ በላይ ሳይጎዳዳ የሁማኒታሪያን ኮሪዶር በተለይ ደግሞ ንጹሐን የትም ቦታ ቢሆን በየትኛውም ክልል ያሉ አሁን በስደት ያሉ የኛ ዜጎች የሰብአዊ ጥቃቸው ማግኘት እንዲችሉ ነው ዋናው ነጥቡ።
የኢትዮጵያ የሰብአዊ መብት ድርጅት ዳይሬክተር አቶ መስዑድ ገበየው የትግራይ ክልል ከዚህ ቀደምም ከፍተኛ የሰብአዊ ድጋፍ የሚያስፈልገውና ከመቶ ሺህ በላይ የሚሆኑ ኤርትራዊ ስደተኞችን የሚያስተናግድ መሆኑን አስታውሰው ህዝቡን ታሳቢ በማድረግ በግጭት ውስጥ የሚሳተፉ አካላት ለሰብአዊ እርዳታ ሁኔታዎችን እንዲያመቻቹ ጠይቀዋል።
በተለይ በሰብአዊ እርዳታ ጉዳይ ላይ እንዳለ ይህንን ግጭት የትግራይ ክልልን የሚያስተዳድረው ህወሓት በርካታ ኤርትራውያን ያሉበት የስደተኞች ካምፖች አሉ። አሁን እስካሁን የፌዴራል መንግስት ቁጥጥር ያላደረገባቸው ወይም ያልተቆጣጠራቸው ቦታዎች ላይ እና እነዚ አካባቢ ያሉ የኤርትራውያን ስደተኞች ዕጣ ፈንታ እጅግ በጣም ያሳስበናል። ከዛ ውጭ ደግሞ የፌዴራል መንግስት እንግዲህ አሁን በእርግጥ የተቆጣጠራቸው አካባቢዎች ላይ የሲቪል ማህበረሰብ ድርጅቶችም ሆኑ ሌሎችም የሂውማኒታሪያን እርዳታ የሚያደርጉ ቀይ መስቀል፣ ሌሎች እንደ ዩኤን ኦቻ እና ዩኤንኤችሲአር የመሳሰሉት ድጋፎችን ለማድረግ አክሰሶችን እያመቻቹ እንደሆነ በፌዴራልም በኩል ይህን የሰብአዊ እርዳታውን የሚያደርግ ድጋፍ ለማድረግ ልኡክ እንደተላከ መረጃ ሰምተናል። በተለይ ኑሯቸው ዝቅተኛ የሆኑ የማህበረሰብ ክፍሎች አሁን ከሀይል መቆራረጡ ጋር በተገናኘ እንደዚሁም ደግሞ በርካታዎቹ በተለያዩ በሴፍትኔትን በሌሎችም ድጋፎች የሚኖሩ ብዙ ሰዎች ያሉበት እንደመሆኑ መጠን ይሄ ኦፕሬሽን አሁን ባለው ሁኔታ ለረጅም ጊዜ የሚቀጥል ከሆነ እነዚህን የሰዎች ሕይወት አደጋ ላይ የሚጥል ነው። ከጦርነቱ የማይተናነስ ጉዳት የሚያስከትል እንደመሆኑ መጠን በዚህ በኩል የአካል ደህንነትን የመሳሰሉትን መሰረታዊ ሰብአዊ መብቶችን እንዲከበሩ ለማድረግ የፌዴራል መንግስቱ በተለይ ኃላፊነት ወስዶ መስራት አለበት።
ዘጠኙ መንግስታዊ ያልሆኑት ግብረሰናይ ተቋማት በጋራ ባወጡት መግለጫ በተጨማሪም በዚህ ዙሪያ የሚዘግቡ መደበኛና ኢ መደበኛ መገናኛ ብዙሀን ውጥረትን ከሚያባብሱና ግጭትን ከሚፈጥሩ ዘገባዎች እንዲሁም ከወገንተኝነት እንዲታቀቡና በኃላፊነት እንዲሰሩ ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በመከላከያ ሰራዊት ቁጥጥር ስር በሚገኙት የአላማጣ ከተማና ዙሪያዋ የገጠር ቀበሌዎች ጊዜያዊ አስተዳደር ተቋቁሟል። ጊዜያዊ አስተዳደሩ የአካባቢውን ሰላምና ጸጥታ ከማስከበር ባለፈ ማህበራዊና ኢኮኖሚያዊ አገልግሎቶች እንዲቀጥሉ ያደርጋል ተብሏል። መስፍን አራጌ ዝርዝራለሁ።
ከራያ አላማጣ ተፈናቅለው በቆቦ መጠለያ ሰፍረው የነበሩ የአካባቢው ተወላጆች ቃል አቀባይ ሰለሞን ቀለሙ ለአሜሪካ ድምጽ ሬዲዮ እንደገለጹት ባለፈው ቅዳሜ በአላማጣ ከተማና በዙሪያዋ ባሉ የገጠር ቀበሌዎች በተደረገ ውይይት የራያ አላማጣን 15 የገጠር ቀበሌዎች እንዲሁም የአላማጣ ከተማን 4 ቀበሌዎች በጊዜያዊነት የሚያስተዳድሩ 114 ሰዎች ተመርጠዋል።
ከህወሓት የፖለቲካዊ አደረጃጀት የነበሩት ሰዎችም እንዳለ ወርደው አዲስ ህብረተሰቡ ባመነበት ማለት ነው። ህዝቡ ራሱ ተሰብስቦ ራሱን የሚያስተዳድር እዛው ተወላጅ የሆነ በትምህርት ደረጃውም ታይቶ ተመዝኖ ተዳድረናል ያሉትን ሰዎች መርተዋል።
እያንዳንዱን ቀበሌ የሚያስተዳድሩት አካላት በስድስት ንዑሳን ኮሚቴዎች እየተዋቀሩ መሆናቸውንም ነው ቃል አቀባዩ ያስረዱት።
አንደኛው ዋና ሰብሳቢ ነው፣ ዋና አስተዳዳሪ ማለት ነው። ሁለተኛው ምክትል ሰብሳቢ፣ ሶስተኛው የህዝብ ግንኙነትና አደረጃጀት የስራ ዘርፍ ነው። አራተኛው እንደገና የኢኮኖሚ፣ አምስተኛው የማህበራዊ፣ ስተኛው የሰላምና የሽንነት፣ ጸጥታን በተመለከተ ማለት ነው። እነዚህን ስራዎች በቀበሌዎችም በወረዳዎችም እነዚያ የተመረጡ ሰዎች ካለው የጸጥታ ኃይል ጎን፣ ከመከላከያ ጎን፣ ከአማራ ልዩ ኃይል ጎን ካለው ሁሉም የጸጥታ መዋቅር ጋር አብረው ጎን ለጎን መስራት ይችላሉ።
ኮሚቴዎቹ ጸጥታን ከማረጋገጥ ጀምሮ መሰረታዊ አገልግሎቶችን የማስቀጠል ኃላፊነት አለባቸው ነው የተባለው።
ህዝቡ ምን ይፈልጋል የሚለውን ነገር በህዝብ ግንኙነት እንዲሟላ የተደረገ ነው። ኢኮኖሚያዊና ማህበራዊ የሚለው በመንግስት ሴክተሮች ለምሳሌ እንደ ጤና አይነት የተዘጉ ነገሮች አሉ። እነሱ እንዴት መስራት እንዳለባቸው ይሄ የተመረጠው ሰው ለህብረተሰቡ አገልግሎት እንዲሰጥና ያለውን ነገር ቁሳቁስ እንዲያሟላ መድኃኒትም ሆነ በመዘጋጃ ቤት የሚሰሩ ነገሮች እንደዚህ መታወቂያ የሚፈልግ ሰው ይህን ነገሮች እንዲሰሩ ይደረጋል። ያው ሰብሳቢና ምክትል ሰብሳቢ ደግሞ ምንም ነገር ሰብሰብ አድርገው እንዲመሩ የተመረጡ
ቀድሞ አመራሮች ላይ አላግባብ ያልሆነ ጫናና የበቀል ስሜት እንዳይንጸባረቅ የተደረገ ጥንቃቄ አለ።
አዎ፣ እሱ ላይ ደግሞ ምን ተፈርቷል መሰለ፣ ህብረተሰቡ ወደ በቀል ሂዱ፣ ይህ ዝም ብሎ ታች ያለውን የቀበሌ መሳሪያ የያዘ ምንም ያላደረገው መሳሪያ የተሸከሙ እነሱ አይደለም እዚህ ያሉትን ትናንሽ ሰዎች ጠርቶ ትላልቅ ባለስልጣንን አፍነው ሌላ ነገር እንዲሰራ ሁሉ እያስከተሉ ነበር። ሰው ስለሆኑ እንደው ቀለል ያለውን ነገር በጣም አስቸጋሪ ሰው እያስደበስበ እያሳፍነ ብዙ ነገር እያስደረገ የነበረን ሰው የህዝብን ንብረት ሲመዘብር ሲሰርቅ የነበረ ሰው ላይ ትኩረት ብናደርግና ይህንም ህግ መሰረት ባደረገ ወደ ህግ አሳልፋችሁ በማምጣት ህግ በወንጀሉ የሚቀጣበትን ነገር እንድንፈጠር፣ ሁለተኛ ወደ በቀል መነሳፋት የለብን። ዝም ብሎም ይህ ሚኒሻ ነበረ ሌላም ነገር ነበረ ብለን ትናንሽ ጥቃቅኑን ነገር ሁሉ እያነሳን ሰውን እንበቀልና የምናሳስር ከሆነ ሁሉ ሰው ጋር እንጣላለን። ምክንያቱም ለ27 ዓመት ሰውነት በግዴታ አባል አድርጋለች ሁሉ ህብረተሰብ። ስለዚህ ሁሉ ጋር ልንጣላ ነው። ትኩረት ያለበትን ግን መሰረታዊ ችግር የነበረባቸውን በህዝብ ላይ ብዙ ነገር የሰሩትን ሰዎች ለይተን አሳልፈን ያለ በቀል ህግ እንዲቀጣቸው አሳልፈን የመስጠትን ሁኔታ ብለን በዛ ስብሰባ ላይ ግንዛቤ ይፈጥረናል።
የአሜሪካ ድምጽ ሬዲዮ የተመራጮቹን አስተያየት ለማካተት ጥረት እያደረገ ሲሆን እንደተሳካ ይዘን እንቀርባለን። የደረሰን መረጃ እንደሚያመለክተው ተመራጮቹ ከዛሬ ጀምሮ ህዝባዊ አገልግሎቱን ጀምረዋል። አዲሱ አስተዳደር የተቋረጡ የትራንስፖርትና የባንክ አገልግሎቶችንም ያስጀምራል ተብሎ ይጠበቃል። ተቋርጦ የነበሩ የስልክ የመብራትና የውሃ አገልግሎቶች መጀመራቸውን ከቀናት በፊት በነበረን ዘገባ ላይ መጥቀሳችን ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን ሰፋ ያለውን ጊዜ ወደሚወስደው ወደ ውይይት መሰናዷችን እናልፋለን። በኢትዮጵያ የመከላከያ ሰራዊትና በህወሓት በሚመራው የክልሉ ኃይል መካከል በትግራይ ክልል በመካሄድ ላይ ያለው ውጊያ ቀጥሏል። የኢትዮጵያ መከላከያ ሰራዊት በውጊያው በርካታ አካባቢዎችን መቆጣጠሩንና ትልሙን ለማስፈጸም ወደፊት እየገፋ መሆኑን ከጦርነቱ የመጨረሻ እርከን ላይ መድረሱንም ጨምሮ ይናገራል። የኢትዮጵያ መንግስት የህግ ማስከበር ስራ ባለው በዚህ ወታደራዊ እርምጃ ሶስተኛ ምዕራፍ በ72 ሰዓታት እጃቸውን እንዲሰጡ ሲልም ለህወሓት አመራሮች ማስጠንቀቂያ ሰጥቷል። ህወሓት በበኩሉ ወደ መቀሌ የሚመጣውን ኃይል መክቶ ማስቆሙን ገልጿል። በንጹሐን ዜጎች ላይ ሆን ተብለው መፈጸማቸው የሚነገሩትን ጉዳቶች ጨምሮ በውጊያው ሳቢያ ለመፈናቀልና ለበረታ ጉዳት የሚዳረጉ ዜጎች ጉዳይ፣ የግጭቱን ተጨባጭ መንስኤዎችና የሁለቱን ወገኖች ለየቅል አላማና ግቦች እንዲሁም ሌሎች በርካታ ተያያዥ ጭብጦች በሁለቱ ወገኖች ከሚሰሙት መግለጫዎች አልፎ ለመመርመር የታለመ ውይይት ነው። ቀጥሎም እናስደምጣችሁ። በርዕሰ ጉዳዮቹ ላይ ወታደራዊ ትንታኔና እይታቸውን እንዲያካፍሉን በውጊያው በሁለቱም ወገን በቀጥታ ተሳታፊነት የሌላቸው ሶስት አንጋፋ የጦር መኮንኖችን ጋብዘን አወያይተናል። ውይይቱን የመራው አሉላ ከበደ ነው። ሁለተኛውን ክፍልም ይዞ ቀርቧል። የዛሬው ውይይት በቅዳሜው የመጀመሪያ ክፍል ውይይታቸው እልባት ካደረጉበት ጭብጥ ይጀምራል።
ጀነራል መስፍን ወደ እርስዎ ልመለስ። መፈጠር ያልነበረበት ነገር ግን አንዴ በሰሜኑ እዝ ላይ ጥቃት ከተፈጸመ በኋላ ምርጫ ያልነበረው ወታደራዊ ግጭት ነው ያላችሁት። በተመሳሳይ ሶስታችሁም ቀደም ብሎ እንደተባለው በግጭቱ ጠባይ በነበረው ሁኔታ በከተሞች ውስጥ ጭምር የሚካሄድ ውጊያ እንደመሆኑ፣ እንዲህ ባለ ውጊያ ከተፋላሚ ወገኖች ውጪ ሰላማዊ ዜጎች ላይ የሚደርሱ ጉዳቶችን እንዴት መቀነስ ይቻላል? እርስዎ የአየር ኃይል ጀነራል ምኖትና በተለይ የቦምብ ድብደባዎችን በተመለከተ የተለያዩ ድምጾች እንሰማለን። በህወሓት በኩል ወይም በትግራይ ክልል መንግስት በኩል ዩኒቨርሲቲ ላይ ተጣለ የተባለ ዜና ሰምተናል። ኢላማ ያደረገ ጥቃት ነው እየተፈጸመ ያለው ሲሉ ይከሳሉ። በኢትዮጵያ መንግስት በኩል ደግሞ አብያተ ክርስቲያናትን፣ ትምህርት ቤቶችን የመሳሰሉ ህዝብ የሚበዛባቸውን ቦታዎች ሆን ብለው መሸሸጊያ ያደርጋሉ፣ ይህን አይነት ሁኔታ እንዲፈጠር የሚል ክስ ይሰማል። እንዴት ነው ሰላማዊ ዜጎች በማይገዱበት ወይም ጉዳቱን መቀነስ በሚቻልበት ሁኔታ እንዲህ ያለ ከተማ ውስጥ ህዝብ የሚበዛበት ቦታ የሚደረግ ወታደራዊ ግጭት ሊከናወን የሚችለው? ጀነራል መስፍን።
መልካም። ይሄ መቼስ የሚካሄደው ጦርነት ነው። በሁለት ቡድኖች መካከል የራሳቸውን የውጊያ የበላይነት ለማስፈን የሚደረግ ታክቲካል የሆነ አካሄድ አለ እና በዚህ መካከል በተቻለ መጠን የሰላማዊ ህዝብ መኖሪያን፣ የሰላማዊ ህዝብ ያለበትን አካባቢ ማጥቃት ለሁለቱም ተዋጊ ወይም ደግሞ ተጻራሪ ቡድኖች የሚሰጠው ጥቅም የለም። ምክንያቱም ሁለቱም ቡድኖች የህዝቡን ወገንተኝነት ወይም ደግሞ ህዝብ እነሱን እንዲደግፍ ይፈልጋሉ። የሆነ ሆነ ግን አንዳንድ ጊዜ ከቁጥጥር ውጭ የሆነ ምናልባትም ደግሞ እዛ ውጊያ ውስጥ የሚገቡት መሪዎች ከቁጥጥራቸው ውጭና የሲቪሊያኑን ለመከላከል የሚያስችል ሁኔታ ውስጥ ላይሆኑ ይችላሉ። ይሄ በእኛም ጊዜ ያየነው ነገር ነው። እና በተለይም ደግሞ ህወሓት እንዲህ አይነት ውጊያ በሚኖርበት ጊዜ ህዝብን አጋልጦ ሰጥቶ ወይ ህዝብ ከመንግስት በኩል በሚደርስበት ጥቃት መንግስትን እንዲያማርርና ከመንግስት ድጋፍ እንዲወጣ ለማድረግ ወይንም ደግሞ በህዝብ ላይ ጥቃት ሲደርስ ያ ህዝብ ሸሽቶ ወደ እነሱ እንዲገባ ለማድረግ የሚደረግ ተጽዕኖ አለ። ከዚህም በተረፈ ደግሞ መሳሪያ መቼስ አንዳንድ ጊዜ ከሰማይም ላይ በሚጣልበት ጊዜ ሲቪሊያኑን ያለበትን አካባቢ በተለየ ደግሞ ብዙ ሲቪሊያን የሚኖርበት ከተማን የመሰለ መንደርን የመሰለ አካባቢን በተቻለ መጠን አቮይድ ለማድረግ እና እዚህ አካባቢ ላይ መሳሪያ እንዳይጣል ብዙ ጊዜ ጥረት ይደረጋል። እኛም ያው ያለፍንበት ሁኔታ ነው እና ጥለን ህሊናችንን ከሚያቆስለን ወይንም ደግሞ ህዝብ ላይ ጉዳት የሚያደርስ ነገር ከሚደርስ ጠላት ባይመታ ይሻላል እያል የምንተዋቸው ታርጌቶች ሁሉ አሉ። ግን ህወሓት ከአሁንም በፊት በምናውቀው ታሪኩ በባህሪው የአየር ድብደባም ሆነ ሌላም የከባድ መሳሪያ ድብደባ ሲበዛበት ህዝቡ ውስጥ ወደ መሸሸግና ህዝቡ ውስጥ ወደ መጠለል እና ህዝቡን አጋልጦ በመስጠት ህዝብን ደበደቡ፣ ህዝብ ላይ እንዲህ ያለ ጉዳት አደረሱ የሚለውን ነገር አጋኖ ለማቅረብ ይሞክራል። የሆነ ሆኖ ግን በተቻለ መጠን እንዲህ ያለ ጦርነት በሚካሄድበት ጊዜ በመሀል ላይ ሊጎዳ የሚችል ሲቪሊያኖች ይኖራሉ። አይ ቲንክ ደግሞ የትግራይም ህዝብ እንደዚህ ያለ ጦርነት፣ እንዲህ ያለ ውጊያዎች ብዙ አይቶ ስለሚያውቅ ጦርነት ውጊያ በሚነሳበት ጊዜ አካባቢውን ጥሎ የመሄድ እና ከአካባቢው የመሸሽ ልምድ አለው። ሆኖ ግን አንዳንድ ጊዜ ጉዳት አይደርስም ማለት አይደለም። ጉዳት ሊደርስ ይችላል። ግን በተቻለ መጠን ጦሩ ይህንን አመራሩን ቢሆን በሲቪሊያን ላይ ሊደርስ የሚችለውን ጉዳት በተቻለ መጠን አነስተኛ እንዲሆንና ሲቪሊያንስ ካሉበት አካባቢ ጦርነቱ እንዳይደረግ ለማድረግ ይሞከራል። ግን ይሄ እንግዲህ የትንኮሳም ጉዳይ ስላለ ምናልባት ህወሓት ደግሞ ይህንን አጋጣሚና ይህንን እድል አገኘው በማለት ሲቪሊያኖች ሆኖ አንዳንድ የእምነት ተቋማት ውስጥ ሆኖ የመተኮስና የአካባቢን ተመቶ የፕሮፓጋንዳ እና የዚህ ፖለቲካ ጥቅም ለማግኘት የሚያደርጉት ነገር አለ። ጦርነት ውስጥ አንድ ጊዜ ከተገባ በኋላ የተዋጊውንም ስሜት ለመቆጣጠር የሚያስቸግርበት ሁኔታ ይኖራል። ያ እንግዲህ አዛዦቹ ይህንን ሁኔታ አይተው በተቻለ መጠን ሲቪሊያንስ እንደዚህ አይነት ችግር ውስጥ እንዳይወድቁ የሚቻላቸውን ሁሉ ጥንቃቄ ያደርጋሉ ብዬ ነው የማስበው።
መልካም። ጀነራል አሰፋ ወደ እርስዎ ነው የምመጣው። እንደተገለጸው በአንድ ሀገር ውስጥ ግጭት ከተቀሰቀሰ በኋላ ከግጭቱ ባሻገር የከፋ ጉዳት እንዳያስከትል የሚደረጉ ጥረቶች በተፋላሚ ወገኖች የሚጠበቁ ቢሆንም ጀነራል መስፍን ቀደም ብሎ የጠቀሱትን መጠቀማቸው የሚያስጠይቀው ነው ወይም የሚያስኮንነው ይላል። ይህ ግጭት ዓለም አቀፋዊ ገጽታ እንዲኖረውም እየተደረገ ነው የሚል ትችት እየቀረበ ነው። ቀደም ሲል በትግራይ ኃይሎች የተተኮሱ ሮኬቶች ኢትዮጵያ ብቻ ሳይሆን ጎረቤት ኤርትራ ላይም ወድቋል። ኤርትራን ወደዚህ ጦርነት ውስጥ ጎትቶ ለማስገባት የተደረገ ጥረት ነው አብዛኞቹ የሚሉት። የኤርትራ ጦር በዚህ ውጊያ ውስጥ ይሳተፋል የሚል ክስም በትግራይ በኩል ያቀርባሉ። እዚህ ላይ ምን ይላሉ ጀነራል አሰፋ?
አሁን ጦርነት ከተከፈተ በኋላ ምን መሆን አለበት? ሲቪሉ ከሚሊታሪ ታርጌቶቹ እንዴት መለየት ይችላል? ምን መሆን አለበት? ይሄ በህዝቡ የሚያርፈው ሪስክ አነስተኛ መሆን አለበት የሚባል ከመነጋገራችን በፊት አንድ ነገር እንደኔ አመለካከት ወይም ሀሳብ ከሆነ ይሄ ጁንታ የሚሉት ኃይል የውጊያ አከፋፈቱ በራሱ ሰው እንደተገለጸ የሴኩሪቲ የሚባል ሲናገር ነው የሰማሁት። የኢትዮጵያ ሰራዊት ሊመታኝ እየተዘጋጀ ነው እያለ ሲያማርር፣ ነገር ግን በሰራዊቱ በሰሜን እዝ እሱ ደግሞ ውስጥ ለውስጡን ሰራዊቱን ለመምታት እቅድ ሲያቀድ የቆየውን በሴኩሪቲ አነጋገር በእስራኤሎች በአረብ መከበብን አድርጎ ነው ያመሳሰለው። ይሄ በሱ ይሰራል ወይ? በኢትዮጵያ ውስጥ እስራኤሎችና አረቦች አንድ አይነት ህዝቦች አይደሉም። የየራሳቸው ክልል ያላቸው። አሁን ተደብቆ የሚገኘው አመራር የህወሓት መሪ ግን ህዝቡን አይጨምርም። በዚህ አይነት ሴራ የኖረና መጨረሻ ራሱ የአገሩን አመራር ትቶ የወጣ ላጠደው እቅድ በቂ ዝግጅት አድርጌያለሁ ብሎ ያሰበ እንደነበረ አሁን የሁሉ ሸፍነን እኛ የሁሉ ሸፍነን ህዝቡ እንዳይመታ የሚለውን የኢትዮጵያ አስተሳሰብ የህወሓት አመራር ግን ኢትዮጵያ ከችግሯ ለማላቀቅ ወይም ደግሞ ከችግሮቿን እየነቀሰ ህዝቡም እያስማማ ታላቅነቷን እየመለሰ የሚጓዝ አልነበረም። ይልቁንም የተለየ መሳሪያው ከውጭ ሲያተማች አሁን በኢትዮጵያ ውስጥ ተተኩሶ የማይታወቅ ሚዛይሎችን በየከተማው እየጣለ ነው የሚገኘው። ይህ ምን አመጣው? ይህ ኢትዮጵያን በሚያስብ ቡድን ይሆን ኖሮ ከተፈጠረበት ጊዜ ጀምሮ እስካሁን ባለው ሁኔታ ይመለከተው ለኢትዮጵያ አመራር ደህንነት ወይም ደግሞ ያላትን ቁስል ለማሻር የሚችል ሆኖ አይደለም የገባሁ እኔ መታዘብ የሚችለው ከምን ብትለኝ፣ ራሱ ሲገባ ሀሳብ ኖሮት ኢትዮጵያ ውስጥ ገብቼ የውስጥም ይሁን የውጭ የኢትዮጵያን ችግር እፈታለሁ ብሎ ሳይሆን ያገኘው ሁኔታ እና በዚህ በአጋጣሚ ያገኘው ስልጣን ለመጠቀም ብቻ ስለሆነ ነው። ይሄ ከምን ይጀምራል መሰለ? ራሱ ኢትዮጵያ ውስጥ እንኳን የውስጥ ድንበሮች፣ የክልሎች ወይም ደግሞ በድሮ የክፍለ ሀገሮች ወሰን ያለ አግባብ ተከልሎ ከሆነ እና የራሱን ክልል ለማስፋፋት ቢፈልግ በስርዓቱ ዳኝነቱ የያዘው በእጁ ስለሆነ በስርዓት ለህዝብ ቀርቦ የት ስህተት አለ የሚባለውን ነገር እያስዳኘ ዳኝነት እየሰጠ ሳይሆን በሚስቴክ በውስጥ ብቻ በማስፋፋት የራሱን ጥቅም ብቻ ሲጠብቅ የኖረ ነው። ከዛም በኋላ ደግሞ በከተሞች በአዲስ አበባ ወይም በክልሎች ያሉትን ለራሱ ጥቅም ብቻ የከተማ ቦታዎችን በልዩ ልዩ መንገድ በማካበት ሀብት በማደለብ ለራሱ ሀብት ብቻ እና ለወደፊቱ ለሚያስበው ብቻዬን አያል ሆናለሁ ከማዕከል የኢትዮጵያ ህዝብ የሚገኘውም ሀብት የሰራዊቱም ይሁን የተከማቸውን ሁሉ ሲያዳግዝ የቆየ በመሆኑ ይሄ ፍጹም ለኢትዮጵያ የማይበጅ እንደነበረ ነው። በቃ ኢትዮጵያ ታላቅ ህዝብ ሆኖ ሳለ ለሁሉም የሚጠቅም ሆኖ ሳለ በሰላም ጥሩ አስተዳደር ሰጥተው ህዝቡ በስራ ገብቶ ሊበለጽግ እንዳሉት እነሱ የማዕከላዊ ገቢ ያለውን ህዝብ እንዲሆን የሚፈልግ ከሆነ በእጁ ነበረለን። ራሱ ነው እስከ መጨረሻ እስከ 28 ዓመት ሲመራ የቆየው። ሰራዊቱም የኢትዮጵያ ሰራዊት አላደረገውም። እኔ የማውቀው እኔ የተቀጠርኩበት በሁሉም ብሔር ብሔረሰብ የተቀጠረ ሰራዊት ነው የነበረ። ስለዚህ የኢትዮጵያ አሁን ትልቁ ታርጌት ይህን ቡድን ማጥፋት ስለሆነ እንዴት አድርጎ ይህን ቡድን የትግራይን ህዝብ ሳይጨምር እንዴት ሰራዊቱ ንቅናቄውን ያደርጋል? በምን አይነት ስልትና ስትራቴጂ መንቀሳቀስ ይገባዋል? ከሌሎች ኢትዮጵያውያን ይልቅ በትግራይ ህዝብም መልካም እድል መሆኑን ነው የሚገነዘበው።
መልካም ጀነራል መርዳሳው ደርሶ ነው የሚመጣው። አሁን በመጨረሻው ጀነራል አሰፋ ከተናገሩት የሚለጥቅ በሁለቱም በኩል አስተያየት የተሰጠበትን ጨምሮ ሰላማዊ ህዝብ ላይ የሚደርስን አደጋ እንዴት መቀነስ ይቻላል? አያይዘውም ደግሞ እንዲህ ያለ ውጊያ ከተማ ውስጥ የሚካሄድ ምናልባትም ብዙዎችን የሚመለከት መጠነ ሰፊ ጉዳት እንዳያደርስ ጥንቃቄ የሚጠይቀውን ያህል የተራዘመና የበዛ ጉዳት የሚያስከትል እንዳይሆን የተራዘመ የተጓተተ ብዙ ጉዳትን በረጅም ጊዜ ውስጥ የሚያመጣ ጦርነት ሊቀየር አለመቻሉን በምን ማረጋገጥ ይቻላል?
አዎ ይሄ አሁን ጥፋት ያደረጉት እነዚህ ጁንታ የተባሉ አማራጭ የሚሰጡ ሰዎች ትልቅ ስህተት ሰርተዋል። ሁለት ነገር ተፈጽሟል። አንደኛ እነሱ ያጠፉ ጥፋተኛ ይሆኑ ምንም ሳይሆኑ በማዕከላዊ መንግስት ያልሆነውን ነገር እየተናገሩ ያልሆነውን ነገር እየፈጸሙ አፈንግጦ እያሉ ምናልባት ማዕከላዊ መንግስት ነው መጀመሪያ ጦርነት መክፈት የነበረ ህግን ለማስከበር እነሱ ሲመሄዱባቸው ጊዜ ቶክስ ቢከፍቱ ኖሮ በእውነት ቢከፈት ኖሮ ትክክለኛ መማከል የተከፈተ ይመስል አንደኛ አስቀድሞ ምንም ሳይሆኑ በሰላም የኖረውን ሁለት ዓመት ተኩ በሰላም የኖረው ሌላ ቦታ ጦርነት መፈናቀል መሞት እያለ ትግራይ ግን በሰላም ይኖር ነበር። የመጀመሪያ እሳት ያቀጣጠሉት እሳት የለኮሱት ህዝቡን ማቃጠል ጀመሩ ራሳቸው ነው ስህተት ነው ይሄ። ሁለተኛ ውጊያውን ካሰቡ ህዝቡ ውስጥ ተቀምጦ ከተማ ውስጥ ሆኖ አይደለም መዋጋት ያለባቸው፣ ወታደራዊ መሬት ይዞ ነው መዋጋት ያለባቸው። መቀሌ ውስጥ ሆኖ እንዴት ውጊያ ይከፈታል? ከተማ ውስጥ ሆኖ ውጊያ መክፈት ያለ እነሱ ሲተኩሱ ህዝቡ ደግሞ አጠፋ ለሌላው ተቃራኒ ደግሞ ሲተኩስ ከተማ ውስጥ ያለው ህዝብ ማለት ህፃናቱ፣ ሽማግሌዎቹ፣ ነፍሰ ጡሮቹ ብዙዎቹ ይጎዳሉ። ይህን አውቆ መጀመሪያ ወጥቶ ወደ ወታደራዊ ውጊያ የሚገባ ከሆነ ወታደራዊ መሬት ከከተማ ውጪ ማየት ነበረበት። ምሽግ አዘጋጅቶ በዛ ምሽግ መዋጋት ነበረበት። አሁን በከተማ ውስጥ ወሽጎ የሚዋጋ ከሆነ ህዝቡ አይጎዳም ማለት አይደለም። እዛ ዲኤም አለ፣ መመርፍ አለ፣ አየር መቃወሚያዎች አሉ፣ ታንኮች አሉ። እነሱን ለማጥፋት የሚዘነዘረው ሰላማዊ ህዝብን ያጣው ይሄ ትልቅ ጉዳት ነው። ግን መደረግ ያለበት በተቻለ መጠን በሁለቱ ወገን ሰላማዊ ህዝብ መጎዳት የለበትም። በሁለቱም በኩል ደግሞ ቁስለኛ ቢገኝ ሁለቱም ደግሞ እኩል መከዛ ቁስለኞች የህክምና እርዳታ ማግኘት አለባቸው። ሌላ የግፍ እስካሁን ድረስ ሰሜን እዝ ላይ የፈጸሙት ግፍ በእውነቱ አሳፋሪ ነው። ተመሳሳይ ነገር መደረግ የለበትም። ሰብአዊ መብት መከበር አለበት። በዚህ በጦርነቱ ምክንያት እየተሰደዱ ነው ያሉት። ይሄንንም አስንትን ማለት አለባቸው። ስለዚህ እነሱ እጃ ውስጥ ገብተዋል፣ ህዝብን እያቃጠሉ ነው። አሁንም መፍተው እነሱ እጅ ነው የምለው ምንድን ነው፣ እነሱ በሰላማዊ ህዝብ በሽማግሌዎች እጃቸውን ቢሰጡ መንግስት ህዝብ የሚሰጣቸውን ይስጣቸው። አንድ እኮ አንድ ወታደር ውጊያ ውስጥ ገብቶ እኮ ህይወቱን መስዋዕትነት አድርጎ ከሚቃጠለው ህይወቱን አሳልፎ የሚሰጠው ሌላ ሀገሬ ከሚበደል ህዝቤ ከሚዋረድ እኔ ልሙት ብሎ እኮ ነው ውጊያ ውስጥ የሚገባው። እነሱም እኔ እኛን ለህዝባችን ስንል ለትግራይ ህዝብ ስንል ለህፃናቱ፣ ለአረጋውያኑ፣ ለእነዚህ ለእናቶች እኛ መስዋዕት የሚሆን እኛ የትግራይ ህዝብ መሪዎች የነበረ ሀገራችን የተቻለን ኃይል ሰርተናል፣ አልሰራችሁም፣ አጥፍታችሁ ባህላችሁ፣ እናንተ የኢትዮጵያ ህዝብ ፍርዱን ይስጠን ብሎ እጃቸውን ቢሰጡ የሚሻል ይመስለኛል። ይህንን ካደረጉ ውጊያውም ይቀር፣ ከውጊያ የምናተርፈው ነገር የለም። በዚህ በሁለቱ ወገን ሰው ነው የሚሞተው፣ ሀብት ነው የሚባክነው፣ ሀብት ነው የሚቃጠለው። እነሱ ማሳጠር የምችሉት እነሱ ነው።
መልካም ጀነራል መስፍን ወደ እርስዎ ነው የምመጣው። ይሄ የንጹሐንን ጉዳት ለመቀነስ የሚለውን በእርሶ በኩል የሚታየውትን አስተያየት በሰፊው ሰጥተውበታል። ውጊያ የተራዘመ እንዳይሆንና የሚያደርሰውም ጉዳት የዚያን ያህል መጠነ ሰፊ እንዳይሆን ምን ማድረግ ይቻላል የሚለውን ምናልባት ከመጨረሻ ጥያቄ ጋራ ወደኋላ ተመልሰው ሲያዩ ድም በመንስኤነት በሁላቸውም በኩል የተገለጹ ነገሮች አሉ። ነገር ግን ይቺ ሀገር በማያስፈልጋት ጦርነት ውስጥ ነው የገባችው፣ እንደናንተም አስተያየት ተገዳን የገባችው የሚለውን ስትመለከቱ ዝርዝር ሀሳቦች አንስታችኋል። ይህን ወታደራዊ ግጭት ማስቀረት አይቻልም ነበር ወይ? ከሆነስ በምን መልኩ ሊቀር ይችል ነበር?
መቼስ ይህንን ውጊያ ይህንን ጦርነት ከመጀመር ካለመጀመር ህዝብ ጋር ያለውን ጉዳት እና የጦርነቱን አፈጻጸም ስናየው መጀመሪያውኑ የህወሓት ቡድን ከኢትዮጵያ ጦር ጋር ተዋግቼ ድል አደርጋለሁ እና የበላይነት አገኛለሁ ብሎ ለማለት ይሄ እውነታ እንዳልሆነ ያውቃል። ስለዚህ አሁን አንድ እስከ ዛሬም ድረስ በተሳሳተ አመለካከት ላይ የተጀመረ ወይም ደግሞ በእብሪት ላይ የተገነባ ኮንፊደንስ ስለሆነ መጀመሪያ በሆይ ሆይታ ላይ እና በለው በለው ላይ ይጀመርና ነገር ግን መጨረሻ ላይ ይሄ ነገር እውነታው ከአንድ አገር የወታደራዊ ኃይል ወይንም ደግሞ ከአንድ ከፍተኛ የህዝብ ድጋፍ ካለው የጦር ኃይል ጋር ተዋግቶ ማሸነፍ እንደማይቻል ገብቷቸዋልም ያውቃሉም ይሄንን። እና ይሄንን የሚያደርጉት ይሄንን ውጊያ የጀመሩት የትግራይን ህዝብ በጅምላ ሊያጠቃህ መጣ ወይንም ደግሞ የትግራይን ህዝብ ተስማምቶ የጀመረው ጦርነት ነው ለማሰኘት እና በትግራይ ህዝብ ላይ የተቃጣ ጥቃት ነው ለማሰኘት ህዝቡን ወደ ጦርነት ውስጥ ለማስገባት ከግራ ከቀኝ ጉዳት እንዲደርስበትና የሚደርሰውን ኮላተራል ዳሜጅ እንደ ጥቃት በእውቀት ላይ የተሰራ ወይንም ደግሞ አውቆ የተሰራ ጥቃት ነው ብለው በማሳመን ህዝቡን ወደ ጦርነት ውስጥ እንዲገባ ለማድረግ ነበረ እስካሁን ድረስ የነበራቸው ምኞትና ፍላጎት። ነገር ግን ይህ ነገር አንደኛ ለኢትዮጵያም ህዝብ ቢሆን የኢትዮጵያ ህዝብ አጀንዳ የላቸውም ከመጀመሪያውም ጀምሮ። ይህ ቡድን የራሱን የፓርቲውን ወይንም ደግሞ የቡድኑን አጀንዳ ብቻ ይዞ የሚሄድ እንጂ የትግራይንም ህዝብ ፍላጎትና የትግራይንም ህዝብ ጥቅም የሚያስጠብቅ ሆኖ አይደለም። የትግራይ ህዝብ ከኢትዮጵያ ህዝብ የተለየ ጥቅም አይኖረውም፣ ሊኖረውም ደግሞ ዘላቂ ጥቅም ያገኛል ማለት አይቻልም። ምክንያቱም የትግራይ ህዝብ ህልውና ከኢትዮጵያ ህልውና ጋር የተያያዘ ነው። የሆነ ሆኖ ግን የእነኚህ ቡድኖች ፍላጎት እንዲህ አይነት ጦርነት ተከፍቶ ህዝቡ ተማግዶ ህዝቡ የኔ ጦርነት ነው የኔ ጉዳይ ነው ብሎ እንዲዋጋና ህዝቡ ደም እንዲቀባ ለማድረግ የጀመሩት ነገር ስለሆነ ይህንን አይነት አላማ የኢትዮጵያ ጦር ስለሚረዳ የኢትዮጵያ መንግስት የኢትዮጵያ ህዝብ ስለሚረዳ ህዝቡንና ህወሓትን ለይቶ በተቻለ መጠን የሚደርሰውን ጉዳት ቀንሶ አስፈላጊው ድል እንዲበሰር ማድረግ የጦሩ ኃላፊነት ነው። ግን በዚህ መሃል ጦርነቱ ሊራዘም ወይም ላይራዘም ይችልበት ዋናው ምክንያት የህወሓት ቡድን በህዝቡ ውስጥ ተደብቆ በህዝቡ ውስጥ ከለላ አድርጎ ህዝቡን እንደ ሆስቴጅ እንደ ሺልድ ይዞ የሚዋጋ ከሆነ ይሄ ጦርነት የግድ ፕሮትራክትድ መሆኑ ወይም ደግሞ ጊዜ መፍጀቱ አይቀርም። ምክንያቱም ህዝቡንና የዚህ ህወሓትን ቡድን ለይቶ መምታትና ለይቶ ጦርነቱን ፍጻሜ ማስተካከል ስለሚያስፈልግ ወደ መራዘሙ መሄዱ የሚቀር አይመስለኝም። አሁንም ቢሆን ይሄ እንግዲህ የሚደረገው ከህዝቡን ጉዳት ለመቀነስ ሲባል ነው። ይሄ በመጨረሻም ላይ ቢሆን ይሄ ውጊያ ካለቀ በኋላ ህዝቡን እንደገና ማቋቋም፣ ህዝቡን እንደገና ያደረሰበትን ጉዳት እንደገና አክሞ ከኢትዮጵያ ህዝብ ጋራ ስሜቱን አንድ አድርጎ ወደ ልማቱ እንዲሄድ ማድረግ ስለሚያስፈልግ መጨረሻ ላይ ቢሆን ጉዳቱን ማከም ያው የኢትዮጵያ ህዝብ ጉዳይ ነው የሚሆነው። ስለዚህ እንዲህ አይነቱ ነገር እንዳይገጥም በተቻለ መጠን ጊዜ ላይ ብቻ አተኩረን ህዝቡ ላይ ሊደርስ የሚችለውን ጉዳት ሳንቀንስ ዝም ብለን መደፍጠጡ ትክክል ላይሆን ይችላል። ይህንን ውሳኔ በግንባር ላይ ያሉት እዛው ግንባር ላይ ያውን የሚዋጉት ሰዎችና አዛዦች ይህን ነገር ስለሚያዩና ይህንን ነገር ስለሚወስኑ በእነሱ ውሳኔ እና በእነሱ ፍጥነት ውጊያው የሚካሄደው ወይ ውጊያ የተለያየ አይነት ውጊያ አለ። አሁን ወደ ከተማ እየተቃረቡ ህዝብ ወደ በዛበት አካባቢ ሲቃረቡ ታክቲካሊ የውጊያውን አይነቱን እና ባህሪውን እየለዋወጡ እንደዛ አይነት ውጊያ ለከተማ ውጊያ የሚመጥን ኃይልና ጦርና ልምድ ያለውን ጦር በማሰለፍ የተሻለ ድል ሊገኝ የሚችልበትን ሁኔታ አዛዦቹ ይወስናሉ ብዬ አስባለሁ። ግን ከመራዘሙ አንጻር ሲታይ የውጊያው ወይም የጦርነቱ ሁኔታ ነው የሚወስነው።
አመሰግናለሁ። በኢትዮጵያ ወቅታዊ ሁኔታ ይልቁንም ደግሞ በሰሜን ኢትዮጵያ እየተካሄደ ያለው ወታደራዊ ግጭት ዙሪያ ሰፊ ውይይት ነው ያደረግነው። ሜጀር ጀነራል መርዳሳ ሌሊሳ፣ ብርጋዴር ጀነራል አሰፋ አፈሮም፣ ብርጋዴር ጀነራል መስፍን ኃይሌ እንግዶቼ ረጅም የሙያ ልምዳችሁን በኢትዮጵያ ሁኔታ ላይ የሚያሳስባችሁን ጨምሮ ለማካፈል ጊዜያችሁን ወስዳችሁ ስለተገኛችሁ ከልብ አመሰግናለሁ። እግዜር ይስጥልኝ።
አድማጮች፣ የዚህ ውይይት ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ታገኙታላችሁ። ከዚያ መከታተል ትችላላችሁ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።